መናፍስት ናቸው። እኛ ደግሞ ራሱ ሲነግረን በትንሣኤ የምንሆነው እንደ መናፍስት እንሆናለን እንጂ ወደፊት አገቡም አይገቡም እንደ መናፍስት ይሆናሉ ነው። ስለዚህ መናፍስት መናፍስት ናቸው፣ ዘላለማውያን ናቸው። እግዚአብሔር ይባላል። እዚህ ቦታ ላይ ግን የሰማይ ሰራዊት ይበተትሳሉ ይላል። ይህንን ነገሮች ነገር ለዚህኛው ጥያቄ ብቻ ሳይሆን ተመሳሳይ ለሆኑ ሌሎችም እንደዚህ አይነት ነገሮች ይገጥማችሁ ስለሚችሉ በዛ መንገድ ኖት ምትይዙ ጥሩ ነው። መጽሐፍ ቅዱስ ውስጥ አንድ ቃል የተለያየ መንገድ የሚገለጥበት ሁኔታ አለ። አሁን ይህን የጠየቀንን ሰው አንድ ጊዜ መኖር እዛው ነገሪያችሁ እንደሆነ አላውቅም፣ ቸርችሎ ሲመጣ እንጨት ፍለጥ ሲሉት አልፈጠማል። ምን ነው አሉት፣ አልፈጡ። እንዲህ ነው ማፈልጠው እስከ ዛሬ አንታሪ ደግሞ የምትፈጠው አሉ። የዛሬ ሴቱ ነቅቷል ሰማችትም በኋላ አልፈትም። እኔ አዎ እስከ ዛሬ የነበርኩም ፈልጦ ከዛሬ በኋላ አልፈትም። ምንድን ነው የሆንከው? ቸርች ሄጄ መጥቻለሁ እና ቸርች ሄደ ስለመጣ እንዲ እንጨት ማትፈጠው ዛሬ ሌላ ጊዜ ሲሆን ቸርች ሄደ መታ አለ ምን መፈጠው? አዎ እና ዛሬ ምን አዲስ አገኘ ነው ማፈጠው? አልፈትም ከዛሬ በኋላ በቃ ሱርቱም በኋላ ምንድን ነው ብሎ የተማረውን ነገር ሲያስረዳ ምንድን ነው የተማረው? ትምህርቱ ላይ እግዚአብሔር ያጣመረውን ሰው አይለየው የሚል ጥቅስ ተነቧል። ማቴዎስ ወንጌል ምዕራፍ 19 ላይ ያለው እና እግዚአብሔር ያጣመረውን ሰው አይለየው ተብሏል። እኔ እግዚአብሔር አጣምሮ የሰራቸውን ዛ እኔ በመጥረቢያ እያለ ያለው ወዴ በሙሉ እንዴ ስንት አብያት ሰራው ምናምን ብሎ ውጭ አለ ማለት ነው። እና ኮንቴክስት አለው
Hello? ቢቼ ነው የሚሰራው እንዴ?
አንዳንድ ነገር ቤት ውስጥ እየሰሩ እንትን ብለዋል። ምንድን ነው የሚያመጣ ነገር እንትን ብለው እንትኑ ጮህባት
አላርሙ ነው
አላርሙ ጮህባት እግዚአብሔር ይባረክ። እንግዲህ ምንድን ነው ጥሩ ዛሬ ለማድረግ ትልቁ የዚህ ሀሳብ ችግር ምንድን ነው? መጽሐፍ ቅዱስ እንደየ አገባቡ ነው በቃ ያለባቸው እንደየቦታ አንድ ቃል በዘት ያሉ ትርጉሞች እንደየ አገባቡ የሚይዝበት ሁኔታ ብዙ ነገሮች ናቸው። ስለዚህ በግ ላችሁ ብትፈልጉ መጽሐፍ ቅዱስ በግ ብሎ ለኃጢአት ስርየት የሚሰዋው የቤት እንስሳውን የሚገልጽበት ጊዜ አለ። በግ ብሎ ክርስቶስን የሚገልጽበት ጊዜ አለ። በግ ብሎ ደቀ መዛሙርቱን የሚገልጽበት ጊዜ አለ። እና በግ የሚባል ባየን ቁጥር የትኛውን በግ ነው እዚህ ጋር ያወራው ብለን ማየት አለብን እንጂ በግ የሚል ስላየ እንትን ማድረግ የለብንም ማለት ነው። እግዚአብሔር ይመስገን። ሌላም እንደዛ አንበሳ የሚገጥታዩ አሁን አንበሳ ብሎ ክርስቶስን የሚወክሎ የሚናገርበት ጊዜ አለ። አንበሳ ብሎ ሴጣንን የሚወክልበት ጊዜ አለ። አንበሳ ብሎ ጫካ ያለውን የጫካውን እንስሳ የሚወክልበት ጊዜ አለ። አንበሳ ብሎ ህዝቡን የሚወክልበት ጊዜ አለ። ስለዚህ የተኛውን ነው የሚለውን ማየት ያስፈልጋል ለማለት ያስፈልጋል። ልክ እንዳውም ስለ ክርስቶስም ስናወራ ሰው ሲለው ክርስቶስን ሰው ብሎታል እና ብለው እንደኛ አይነት ነው ብለው የሚደመጡት ሰው ብሎታል። ግን የተኛው ሰው ሁለት ሰው ነው ያለ። የተኛው ሰው አለ፣ ኋለኛው ሰው አለ። ኢየሱስ የተኛው የሚለውም እንጠይቃለን። ሰው ብለው ምስል ይዞ አንድ ካታጎሪ ውስጥ ማስገባት አንችልም ማለት ነው። በግብርን አንድ ካታጎሪ ውስጥ ማስገባት ለክርስቶስ የሚያወራበት ወጣ ኮንቴክስቱ ያሳየናል። ያ ሁሉ ያሳያል ስለማን እንደሚያወራ ማለት ነው። ያንን ማለት ያስፈልጋል። ልክ እንደዛው ሰራዊት የሚለውም ቃል እንደዛው ነው። እዚህ ቦታ ላይ ሰራዊት ሲል ምንድን ነው የሚያመለክተው? ለምሳሌ አንድ ሰው የፍጥረት ምዕራፍ 30 33 ለምሳሌ ቁጥር 33 ቁጥር 8 ላይ አንድ ሰው ያወጣ ለቁጥር 33 ቁጥር 8 ሰው ያነብልኝ ይችላል። የሰማይ ሰራዊት ብጠብቅ ሰርች ስለ ለማን ነው የሚያወራው የሚለው ነገር መጀመሪያ መታየት አለበት ማለት ነው። ያገኘ ሰው አለ?
እሺ፣
ዘፍጥረት 33 በኢየሱስ ማን ነው ባለው ቁጥር 8 እርሱም ያገኘሁት የሰራዊት ሁሉ ምንህ ነው አለ። እርሱም በጌታ ሞገስን አገኝ ዘንድ ነው አለ።
ታሪኩ እንዲገባ
ኤሳው ለእኔ ብዙ አለኝ፣ ወንድሜ ሆይ የአንተ ለአንተ ይሆናል። ያዕቆብም አለ እንደዚህ አይደለም፣ ነገር ግን በፊት ሞገስ አግኝቼ እንደሆን እጅ መንሻዬን ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለሁም፣ በቸርነት ግን ተቀብለኛል።
አሜን። እንደ ሀሳቡ ነው። ምንድን ነው ይሄ? ያዕቆብ ለኤሳው ያቀረበለት እጅ መንሻ ነው። በሌላ ቦታ ላይ ደግሞ እስቲ ዘፍጥረት ዘጸአት ምዕራፍ 12 ነው ዛት ምዕራፍ 12 ቁጥር 41
በኢየሱስም አነባለሁ። እንዲህም ሆነ 430 ዓመት ከተፈጸመ በኋላ በዚያ ቀን የእግዚአብሔር ሠራዊት ሁሉ ከግብፅ ምድር ወጣ። ይህች ሌሊት ከግብፅ ምድር ስላወጣቸው ለእግዚአብሔርም የተጠበቀች ናት። ይህች ሌሊት በእስራኤል ልጆች ሁሉ ዘንድ እስከ ልጅ ልጆቻቸው ድረስ ለእግዚአብሔር የተጠበቀች ናት።
አሁን እዚህ ላይ ምንድን ነው የሚለው? አሁን እዚህ ጋር ሰራዊት የተባሉት ማን ናቸው? እግዚአብሔር ሰራዊት የተባሉ
ቀናቸው
እስራኤላውያን ሰዎች ናቸው። እዚህ ጋር ደግሞ ሰራዊት የተባሉት ማለት ነው። እሺ፣ መላእክትም የሰማይ ሰራዊት የተባሉበት ጊዜ አለ። ለምሳሌ የፍጥረት ላይ ብትሄዱ 32 ላይ የፍጥረት 32 ላይ ያው መላእክት ደግሞ የሰማይ ሰራዊት የተባሉበት ጊዜ ደግሞ አለ። የፍጥረት ስራ
32 ያዕቆብም በመንገዱ ሄደ፣ የእግዚአብሔርን መላእክትም ተገናኘ። ያዕቆብም ባሪያቸው ባያቸው ጊዜ እነዚህ የእግዚአብሔር ሠራዊት ናቸው አለ። የዚያን ስፍራ ስም በሃናይም ብሎ ጠራ።
አሁን እዚህ ጋር የእግዚአብሔር ሠራዊት አለ። የእግዚአብሔር ሠራዊት የተባሉ መላእክት ናቸው። ዘንድ ሰዓት 4:12 ላይ እግዚአብሔር ስራ ጊዜ ተባሉ ናቸው። እስራኤላውያን ናቸው። ህዝቡ
እስራኤላውያን
ናቸው። እግዚአብሔር ሰራዊት ብሎ ህዝቡን የሚልበት ጊዜ አለ። እግዚአብሔር ሰራዊት ብሎ መላእክትን የሚልበት ጊዜ አለ። እንደገና ደግሞ ሌላ ለምሳሌ ለአብርሃም እግዚአብሔር የሰማይ ከዋክብትን ነው ያስቆጠረው። አሁን ያንን ይዛችሁ በኤርሚያስ 33:32 ላይ ስትመጡ የሰማይ ሰራዊትን መቁጠር የባህር አሸዋን መስፈር የሰማይ ከዋክብትን አስቆጠረው የባህር አሸዋን አስቆጠረው ነው። እዚህ ምን ይላል? ኤርሚያስ 33:32 ላይ ኤርሚያስ 33:22
የሰማይን ሰራዊት መቁጠር የባህርን አሸዋ መስፈር እንደማይቻል እንዲሁ የባህርን የተመረጠና የሚያገለግሉኝ ሌዋውያን አበዛለሁ።
ልክ እግዚአብሔር ለአብርሃም የገባው ቃል ኪዳን ማለት ነው። የሰማይን ከዋክብት መቁጠር ትችላለህ ወይ ማለት እዚህ ነው ማበዛው። አሸዋን ደግሞ ወሰደን አሸዋን መቁጠር ትችላለህ። ግን እዚህኛው ቦታ ላይ ግን ከዋክብት አይደለም ይላል። የሰማይ ሰራዊት ነው። ስለዚህ የሰማይ ሰራዊት መላእክትም ከዋክብትም የእግዚአብሔር ሰራዊት ነው። መላእክትም ህዝቡም ሊባል ይችላል ማለት ነው። ስለዚህ መላእክት መናፍስት ከሆኑ ይበዘብዛል የሚባሉ የሰማይ ሰራዊት ናቸው ስትሉ ከዋክብት ናቸው። በተለይ መጽሐፍ ምድር ሰማይ እንደ መጽሐፍ ስትጠቀለል ስለሆነ የሚለው ማቴዎስ ወንጌል ምዕራፍ 24 ላይ ብትሄዱ ያን ጊዜ የሚበሰብሱት ሰማይ ሰራዊ ሰማይ ማን መጣፍ ሰማይ ተደረጋ ሲተከለ እነማን ናቸው ስትሉ ማቴዎስ ወንጌል ምዕራፍ 24 ቁጥር 29 ላይ ምንድን ነው የሚለው? ከዚያችን መራት ተራውን በኋላ ወዲያው ፀሐይ ጨለማ ጨረቃም ብርሃን አጥተው ዋክብ ዋክብም ከሰማይ ይወድቃል የሰማያትም አይላት ይናወጣል ማለት ነው። ስለዚህ የዋክብ እና በሰማይ ላይ የተሰሩት በሙሉ ሰራዊት ይባላሉ ማለት ነው። የሰማይ ሰራዊት ይባላሉ። መናፍስት አይበሰብሱ የሰማይ መኝዘን በሰማይ ላይ የተሰሩት ጠራት ግን እነሱ ማቴሪያል ስለሆኑ ይወድቃሉ። ምክንያቱም ሰማይ ሲጠቀለል እነሱ ይወድቃሉ። ያ ነው ማለት ነው። ስለዚህ እንትኑ ምንድን ነው ዋና የዚህ ፖሊሲ ነገር ኮንሰፕት ምንድን ነው? አንድ ቃል ሁልጊዜ አንድ ነገር እንድታይ የማያመለክት ያደርጋል። አንበሳ ብሎ ስለ ብዙ አይነት አንበሳ በዚህ ብሎ ስለ ብዙ አይነት ብሎ ብዙ አይነት ሰው የእግዚአብሔር ሰራዊት ብሎ ብዙ አይነት ይገለጻል። ሲያራማይ ነው ተሰለፈስባል የምታስፈራ ሰራዊት እዚህ ያን ወስደን መላእክት ናቸው ማለት ነው። እግዚአብሔር ሰራዊቱን ከግብፅ አወጣቸው ሲል መላእክት ከግብፅ አወጣቸው ያለያን in the context to sitting in the context to the alma universal process that you mean the material you want to know that so and that is by the sense so the universal process is a way to say material you want to know about and so is a way to say about so the universal process is a way to say material you want to know about ጥያቄዎች ሌላ ጥያቄ አለ? ሌላ ነገር ለምሳሌ ማቴሪያል ነገር ምንድነው የሚሆነው? ተቃጥሎ
ከዛ በኋላ ቫኒሽ ነው የሚያደርገው። ከዛው ከተቃጥሎ ከዛ በኋላ አይኖርም ማለት ነው። እንዲህ ቤት ነው የሚሆነው። መናፍስት ግን አሁን እኛ የምናየው በእኛ በዚህ በዚህኛው አይናችን የምናየው አካል የላቸውም እንጂ ውስን አካል አላቸው። በአንድ ቦታ በአንድ ጊዜ በሁሉ ቦታ የሚገኙ አይደል? በአንድ ጊዜ በሁሉ ቦታ መገኘት የሚችል ያልተፈጠረ መንፈስ ነው። እሱም እግዚአብሔር ብቻ እግዚአብሔርን ብቻ ነው በአካል የማይገኙት ያልተፈጠረ መንፈስ ስለሆነ ማለት ነው። የተፈጠሩ መናፍስት ግን ውስን ናቸው። እነዛን መናፍስት የእግዚአብሔር እሳት ያቃጥላል። ግን መናፍስት ስለሆኑ እየተቃጠሉ ይኖራሉ እንጂ የሚጠፉ ነገሮች አሉ፣ ማቴሪያል ስላሉ ማለት ነው። ስለዚህ ሴጣን ይቃጠላል፣ በእግዚአብሔር እሳት ይቃጠላል። አሁንም ይቃጠላል በእግዚአብሔር እሳት። የገሃነም እሳት እኮ ዝም ብሎ አሁን እኛ ከሰል ማንደጃ ምናምን አድርገንለት የሚቀጣጠል ከዛ በኋላ እንጨቱ ሲቀንስ የሚጠፋ ምናምን እኮ አይነት እሳት እኮ አይደል? የተለየ እሳት ነው እኮ እንጂ የዚህ አይነት እሳትማ ከሆነ ማን ነው ከሰል የሚያቀርበው? ዋናው ከዘላለም እስከ ዘላለም ቤንዚን ያልተፈጠፈ የሚኖረው ማለት የትኛውን ቤንዚን ነው የምናመጣው? የትኛውን ከሰል ነው ነው ያው ከዘላለም እስከ ዘላለም የማይጠፋ እሳት ልዩ አይነት እሳት ነው ማለት ነው። ምንም ነገር ሳያስፈልገው፣ ፔትሮል ሳያስፈልገው፣ ከሰል ሳያስፈልገው፣ ማገዶ ሳያስፈልገው፣ ግን ከዘላለም እስከ ዘላለም እየነደደ መኖር ይችል እሳት የተለየ እሳት እኛም አናውቀው። ያ እሳት ያቃጥለዋል ያቃጥለዋል። የኛው እሳት እኮ አቃጥለውም እኮ ሲታ ይህ አሁን አንተ በዚህ ሰዓት ምንድን ነው የሚባል ጋዝ ብታ ጋዝ ላይ ብትጥለው አይቃጠልም። እሱ አቃጥለው ይህኛው አይነት ሰፈር እሱ የሚያቃጥለው እሳት አለ። በፔትሮል ያልሆነ በእንጨት ያልሆነ በከሰል ያልሆነ የእግዚአብሔር እሳት አለ። ይቃጠላል ይቃጠላል፣ ግን ማቴሪያል ስላልሆነ ባኒሽ አያደርግም ነው ዋናው ነገር። እዚህ ጋር ያሉት የሰማይ ሰራዊት ግን ባኒሽ ያደርጋሉ፣ ይበሰብሳሉ። ማቴሪያል ናቸው ማለት ነው። መናፍስት ግን አይበሰብሱም። ያ ነው ግልጽ ነው ወንድም ላይት?
ያው
ኦኬ። እሺ እንግዲህ በሉ እንግዲህ ለዛሬ እዚህ ጋር
የአሁኑ ይቅርታ ወንድም በረከት፣ የአሁኑ ሀሳብ ላይ በአንድ ቃል ለመጨመር ያህል
እሺ፣
ምናልባት እጅ ከሰጠኝ ያው አብራርተዋል። ልክ እንደ አይ ቲንክ እንደ ሰውም የሰውም እንደ አንድ አይነት አሁን ወንድማችን ተነሳው የሰውም እጣ ፈንታ አንድ አይነት ነው የሚሆን ነው የሚመስለኝ ሳስበው። ምክንያቱም እኛም ሰማይ የምንሄደው ያው በዚህ ስጋ በምንበለመድ ነው ስጋ ስላልሆነ የሚድኑትም አዲስ ስጋ ለብሰው እንደሚነሱ ስለሚናገር ሰው ይሄ ከምድር የሆኑ ምድራዊ እንደሚቀረው ሁሉ አሁን ከእግዚአብሔር ወገን ያለው ነው ይህንን ስጋ በዚህ ስጋ የሚቃጠል ስለዚህ ሴም ቲንግ ይመስለኝ አንድ አይነት ነው ያለው ሂደት። የማይበሰብስ ማንነት ይዞ ሂዶ ስለሆነ እግዚአብሔር ጋር የሚገባው ሲወድም የሚገባው በዛኛው እውነተኛው ማንነት ስለሆነ የሰይጣን እጣ ፈንታ እንደዛው ሰውን አይችልም
ለማለት። ወንድም ዳዊት እንደሱ ብለው ሌላ ጥያቄ እንደሚያነሳብኝ ስላወቅኩ ነው ወደዛ። ምክንያቱም እኛ ስጋ ስለምንለብስ ሌሎችም የሚነሱት ሰዎች ነብስ ሌላ አካል እግዚአብሔር እንደወደደ ሌላ አካል ይሰጣቸዋል ስለሚል እነሱ በዛ አካል ሊቃጠሉ ይችላሉ። ሰይጣን ግን እንዴት ይቃጠላል ነው የእንትኑ። ሴጣን እኛ ያው ስንነሳ ሌላ አካል ተሰጥቶን ነው በፍርድ ፊትም የሚቀርበው ኃጢአተኛውም ጻድቁም እግዚአብሔር እንደወደደ አካል እንሰጣቸዋል ስለሚል እነሱም እግዚአብሔር እንደወደደ አካል ሰጥቷቸው በፍርድ ቤት ውስጥ እግዚአብሔር ሶስት ጊዜ ፊት ይቆማሉ። ስለዚህ ያ ነው እንግዲህ የዳዊት አካሄድ ስለገባኝ ነው። ሴጣን ግን አካል የለውምና የሚሰጠው አካል የለምና እንዴት ሆኖ ነው መናፍስት ሆኖ የሚቃጠለው የሚለው የወንድም ዳዊት አካሄድ እንደዛ ነው እንጂ አሁን ያሁን አሁን አንተ ያቀረብከውን ከእኛ ጋር ባያይዝ ኔክስት ጥያቄው ፎሎ አፕ ጥያቄው ምን ይሆናል? እኛ እኮ እኛ እንደወደደ አካል ይሰጣቸዋል፣ ሴጣን ግን እኮ መናፍስት እንዳለ ነው ያለው እና እንዴት እሱ ወደሚል ነው ፎሎ አፕ ኮስችን የሚሆነው። ግን እሳቱ በከሰል እና በእንጨት የሚነደው እሳት አይደለም። እሱ እሳት ነው፣ ማቴሪያል የሆነ ነገር ብቻ የሚያቃጥለው። ያኛው እሳት ምንም ከሰልም እንጨትም አገዶም ቤንዚንም የማያስፈልገው ዘላለማዊ እሳት ነው። እሱ እሳት ያቃጥለዋል። ያቃጥለውም ደግሞ ሲያቃጥለውም ኢሌት አያደርገውም፣ አመድ አይሆንም። ይሄኛው ነው ምንም ማንኛውም አይነት እሳት ሲያቃጥለው ኢኒሌት ሳይሆን የሚሆነው የአፕሬኑ እየተሰማ እየተቃጠለ የሚኖርበት ሁኔታ ነው የሚፈጠረው ማለት ነው። እዚህ ለምን ያቃጥለዋል ብንል የዚህኛው አይነት እሳት ስላልሆነ የሚያቃጥለው ይሄ ማቴሪያል የሆነውን ነገር ብቻ የሚያቃጥል በፔትሮል በእንጨት በከሰል የሚንቀሳቀሰው እሳት አይደለም የሚያቃጥለው። ሌላ እሳት አለ፣ እግዚአብሔር ያዘጋጀው እሳት ነው። ያ እሳት ያቃጥለዋል። እዛ ነው። መልካም።
ተጨማሪ ጥያቄ ነበረ ወንድም በረከት፣ ወንድም ዳዊትም የጠየቀው
በዚሁ ላይ
አይ
በዚሁ ላይ ነው። ሌላ
ሌላም ጥያቄ ጠይቆ ነበር። ዘፍጥረት ምዕራፍ 3 ላይ አዳም ከህይወት ዛፍ ቢበላ ኖሩ በህይወት ይኖር ነበር ወይ? እና እግዚአብሔር ኤደንን የዘጋው አዳም ከህይወት ዛፍ እንዳይበላ ነው ወይ ጥያቄ አለ። ሌላ ደግሞ በተጨማሪም ዳዊት ዲሲ የጠየቀው ጥያቄ ነበር።
ባለፈው እንግዲህ ዳዊት ዲሲ ጠይቀዋለ። ኦኬ፣
በህይወት ዛፍና በመልካምና ክፉን ከሚያስታውቀው ዛፍ መካከል ልዩነታቸው ምንድን ነው?
አይ ተሳሳለሁ፣ እንደሚህ የኔ አይደለም።
ዳዊት አይደለም ማን ነበረ?
አይደለ
ያቺ አሁን
ዳዊት ወንድም ሶምሶን ነው የጠየቀው።
ወንድም ኦኬ፣ ቅርታ አድርጎልኝ።
ወንድም ሳምሶን ዛሬ አለ እንዴ? ወንድም ሳምሶን አለ? ወንድም ሳምሶን ዛሬ አለ። በጣም ጥሩ ነው። ስለዚህ ወንድም ትናንት ነው አዲስ። ይህ በጣም የሚጠቅመን ነገር ነው። ምክንያቶቼ በተለይ በምስክርነት ጊዜ ላይ እንደዚህ ድንገት ሰዎች ጥያቄዎች አነሳል እና ያኔ ሰፋ ያለ ግንዛቤ ይዘን መገኘታችን በጣም ጠቃሚ ነው እና ጥሩ ነገር ነው። ከአንዳንዶቻችን አንዳንድ ጥያቄዎች ለአንዳንዶቻችን በጣም ቀላል ናቸው፣ ለአንዳንዶቻችን ደግሞ ሲሪየስ ናቸው እና ሁሉንም እንደየደረጃው ይቻላል። በጣም የከደለባችሁ ሰዎች በዛ ደረጃ ላይ ያሉ ሰዎች ሊሉ እንደሚችሉ እንድታችሁ ትክክል ማድረግ ያስፈልጋል። ከበድ ያለባቸው ሰዎች ደግሞ እንደዚሁ ከበድ ያለ ጥያቄ የሚጠይቁ ሰዎች ደግሞ እንዳላውቃችሁ እናንተ ትንሽ ነገሩ ጠንካራ ያለባችሁ ትዕግስት ማድረግ ግ ያስፈልጋል ማለት ነው። በእንደዚህ አይነት ባላንስ ነው እንግዲህ ይሄድ የምንችለው። ቀላል ቀላል ጥያቄ ሲሆን አይቺማ ምናባታ ጥያቄ ሆን ብሎ የሚጠይቀው ካለ፣ ከበድ ያለው ደግሞ ሲመጣ ደግሞ እነዚህ ያለ ሌቭል ላይ ብቻ የምትፈልግ ሰዎች ደግሞ ይህንማ ማን ይችለዋል ብለን ካልን ሁሉንም ማስተናገድ አንችልም ማለት ነው። እግዚአብሔር ይባረክ። እንግዲህ ወንድሜ ዳዊት ምንድን ነው ያንተ ጥያቄ ማለት ነው? እግዚአብሔር ቃሉ አይቀርም።